በትግራይ ክልል ከ3.8 ሚሊዮን የማያንስ ምግብና ምግብ ነክ ያልሆነ ሰብአዊ እርዳታ እየደረሰ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። በክልሉ በየትኛውም ክፍል ሰብአዊ እርዳታ ለማድረስ ክፍት ቢሆንም የዓለም አቀፍ ተዋናይ ድርሻ ግን ከ30% አላለፈም ሲል ሚኒስቴር መስሪያ ቤቱ ገልጿል። የህዳሴው ግድብ ድርድር ወደፊት በአፍሪካ ህብረት አማካኝነት መቀጠል እንዳለበት የኢትዮጵያ መንግስት አቋም እንደሆነም ሚኒስትሩ አስታውቋል። መለስካቸው አምሃ ዝርዝራለው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ትኩረት በመስጠት ገለጻ ካደረጉባቸው ጉዳዮች አንዱና ቀዳሚው በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ለሆኑት 15 ሀገሮች አምባሳደሮች ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በሰጧቸው ማብራሪያ ነው። በወቅታዊው የትግራይ ክልል ሁኔታ ላይ በተለይ የሰብአዊ እርዳታን በተመለከተ እየተከናወኑ ናቸው ያሏቸውን ስራዎች በሰፊው እንዳብራሩ ቃል አቀባዩ ተናግረዋል። በአምባሳደር ዲና ሙፍቲ አባባል በአሁኑ ወቅት በትግራይ ክልል ለ3.8 ሚሊዮን ህዝብ ሰብአዊ እርዳታ እየደረሰ ነው።
በዚህ በሰሜኑ ሀገራችን ክፍል በአሁኑ ሰዓት 70% የሚሆነውን የሰብአዊ ድጋፍ የምግብም ሆነ የመድኃኒት አቅርቦቱ በመንግስት በኩል እንደሚሸፈን፣ 30% ብቻ ከተራዶ እርዳታ ሰጪ ወገኖች እንደሚመጣ ነው። ያው እንደምታውቁት መንግስት 3 ትላልቅ መጀሮችን ወስዷል። አንደኛው ወደዚህ የችግር አካባቢ ወደነበረው ወደ ትግራይ ያልተገደበ አክሰስ ሰጥቷል። ሰላም ሚኒስተር በማሳወቅ ብቻ ማንኛውም ረዴት ሰጪ ድርጅት ወደዛ መሄድ እንዲችል የተፈቀደበት ሁኔታ ነው ያለው። ይሄ ብዙ ጊዜ እዚህም እናንተ ስታነሱት የነበረው የዚህ የተራዶ የሚሰጡ ወገኖች ጥያቄ የነበረ ነው። አሁን ግን ማንኛውም ወገን እንደ በፊቱ ፈቃድ ሳያስፈልገው ዝም ብሎ እርዳታ ይዞ መሄድ ይችላል የሚል መጀር ነው ተወሰደው። ይሄ ሲጠየቅ የነበረ አንድ ሰጠ ምላሽ ነው።
አምባሳደር ዲና ጨምረው እንዳስረዱት ቀደም ሲል የሰብአዊ እርዳታ እንዳንሰጥ መንገድ ተዘጋብን ሲሉ የቆዩ የእርዳቶች ወገን ሁሉም ክፍት በተደረገበት በኋላቸውም ምግብም መድኃኒትም ገንዘብም ይዘው ሲመጡ አይታዩም ብለዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ለአምባሳደሮች ሰጡት ያሉት ሌላው ማብራሪያ ደግሞ በትግራይ ክልል ተፈጽመዋል ስለሚባሉት የሰብአዊ መብት ጥሰቶች፣ ስለ ጦር ወንጀሎችና በሰው ልጆች ላይ ስለተፈጸሙ ወንጀሎች ምርመራ ነበረ።
የሰብአዊ መብት ጥሰትን የሚመለከቱ ነገሮች ይነሳሉ፣ ስሞታዎች ይቀርባሉ። የተረጋገጡ የሚሆኑ ያልተረጋገጡ ሰብአዊ መብት ጥሰትን በሚመለከት የተለያዩ ነገሮች ይቀርባሉ፣ ዘረፋ፣ ግድያ፣ መድፈር ሬፕ ጭምር ማለት ነው። ይህንን በተመለከተ ኮላቦሬቲቭ ኢንቨስቲጌሽን በሚል ይህንን ጉዳይ ይመለከተኛል፣ በዚህ ጉዳይ ላይ ስራ ይሰራለሁ ከሚለው ከማንኛውም ወገን ጋር ሆኖ መንግስት የሰብአዊ መብት ጥሰትን በማንኛውም ወገን የተፈጸመውን የማጣራት ስራ ለመስራት አቅጣጫ ያስቀመጠበት፣ ለዚህም ኮሚትመንት አለኝ ብሎ ያለበት ሁኔታ ነው። ይሄ በሁለተኛ ደረጃ የሚታይ ነው ማለት ነው። ሰው ለዚህም አግባብነት ያላቸው ለምሳሌ የኢትዮጵያ አቃቢ ህግ፣ የኢትዮጵያ ሰብአዊ መብት ኮሚሽን እና ከሌሎች ነጻ ከሆኑ አካላት ጋር ሆነው የሚነሳውን የሰብአዊ መብት መድፈርን ወይም ጥቃትን ማጣራት ይቻላል የሚል አቅጣጫ በደንብ ተቀምጧል።
ለዓለም አቀፍ መገናኛ ብዙሀንም የትግራይን ክልል ተመልክተው ለመዘገብ ክፍት እንደሆነም ለአምባሳደሮቹ ማብራሪያ ሰጥተዋል። በዚህ በውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት በየሳምንቱ በሚሰጠው ጋዜጣዊ መግለጫ የተገኙ ጋዜጠኞች አያሌ ጥያቄዎች አንስተዋል። ከእነዚህ መካከል አንዱ የተለያዩ የመገናኛ ብዙሀን እንደዘገቡት ከሆነ ሁለቱ የናይል የታችኛው ተፋሰስ ሀገሮች ማለትም ሱዳንና ግብፅ በታላቁ ህዳሴ ግድብ ድርድር ከአፍሪካ ህብረት በተጨማሪ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና ዩናይትድ ስቴትስ መንግስት በድርድሩ እንዲሳተፉ ጠይቀዋል። በዚህ ረገድ የኢትዮጵያ አቋም ምንድን ነው የሚል ነበረ።
በእኛ በኩል በዚህ ላይ ያለን አቋም ግልጽና ግልጽ፣ የአፍሪካ ህብረት ይህንን ሂደት እየመራ ስለሆነ ይህ ህብረት እየሰራ ያለው ነገር ባልተጠናቀቀበት፣ ይህ ሂደት ባላለቀበት ሌላ ሂደት ማምጣት አያስፈልግም ነው። ምክንያቱም ለአፍሪካ ከበሬታ አለን፣ አሁንም ለኮንጎ ከበሬታ አለን። ከዚህ ቀደም ደቡብ አፍሪካም በዚህ ረገድ ለሰራችው ነገር ትልቅ አክብሮት አለን። ኮንጎዎችንም የነገርናቸው እናንተን ለራሳችሁ ክብር ሊኖራችሁ ይገባል፣ ይሄ የአፍሪካ ጉዳይ በአፍሪካ ማዕቀፍ መማለቅ ያለበት ሰው። በዚህ ደረጃ የአፍሪካ ህብረትን የሚያከብር ማንኛውም አካል እንደ ወጣ እንደ ገባ እያለ ሌላ ጨመር ይቀነስ ከሚል ይህንን ፕሮሰስ ፋይናላይዝ እንዲያደርግ ፌትፉል እንዲደራደር ነው አሁንም እኛ አቋም ይሄ። እንደዛም ሆኖ ግን አሁንም ኦፊሻሊ የቀረበልን ነገር የለም። ይሄ ግን የሚሆነው ፕሮሲጀር አለው። ከዚህ በፊት በተስማማነው መሰረት ሶስትዮሽ ድርድር ላይ ሶስቱ ሀገሮች ካልተስማሙ የት ይኬዳል የሚለው መሪዎቹ ጋር ነው የሚሄደው፣ ሶስቱ ሀገሮች መሪዎች ማለት ነው። ለሶስቱ ሀገሮች መሪዎች የሚያቀርቡት ወን በሚስማሙበት መንገድ ሜቶዶሎጂ ወደሚከተለው ሂደት ይከዳል።
አምባሳደር ዲናውፍቲ ዜጋ ተኮር በሆነው ዲፕሎማሲ በኩል ደግሞ 730 በላይ ዜጎችን በስደት ይኖሩ ከነበሩበት ከሳውዲ አረቢያና ከሊባኖስ ወደ ሀገራቸው መንግስት እንደመለሳቸው ገልጸዋል። መለስካቸውማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ